Bambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኝ ትገኛለች።
ሰላም፣ እንደምናመሻችሁ። የጣሊያን ጦር ሙሉ በሙሉ ኢትዮጵያን ለቆ ከወጣ ከ75 ዓመት በላይ ሆኑታል። በኢትዮጵያም የዚህ የድል በዓል 75ኛ ዓመት በመከበር ላይ ይገኛል።
ፍረኛ! 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 እማያስቀምጥ! እማያሰኛ! እምብንጫ! 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 አቦፈ አቦፈ ልቤና ሙጫ!
በዛን ጊዜ አሁን ያንን ችግር ውስጥ አሳልፎ ዛሬ አገሪቷን ለእኛ ማስረከቡ በጣም የሚያስደስት ነው።
በኢትዮጵያ በዛሬ ዕለት ተከብሮ የዋለውን 75ኛ የድል በዓል በማስመልከት በለፍተ ቀደም እናንተን ወጣቶችንም አነጋግረናል።
አሁን ግድቡ የፈረሰው አሸዋ በሚባል አካባቢ ነው። አሸዋ ጫተራ ወደ ደርዘንተራ፣ የድሮ ደርዘንተራ አካባቢ በኋላ በኩል በአሸዋ መሻገሪያው ከታች ቦርቡሮት ነው የጣለው ግድቡን።
በድሬዳዋ በዛሬ ዕለት የደረሰው የጎርፍ አደጋ እንዲሁ ሰዎችን አነጋግረን ነበር። ጽዮን ዘገባ አላት።
አጠር ያለ ትረካም ይኖረናል።
ሴትዮ ለአባባ አንድ ብር ለእኔ ደግሞ 50 ሳንቲም ሰጠችኝ እና ሄደች። 50 ሳንቲም በተጨመረልኝ እኮ አንድ ሎተሪ በሁለት ብር ይኖራት ነበር።
ጋቢና ቪኦኤ ሁሉንም ከዝግጅቶቻችን ታገኛላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። የካናዳይቱ አልበርታ ግዛት ውስጥ የፎርት ማክመሪ ከተማ ነዋሪዎች ሙሉ በሙሉ ከተማይቱን ለቀው እንዲወጡ ትላንት ታዘዋል። 90,000 የሚሆኑት የፎርት ማክመሪ ነዋሪዎች እንዲወጡ የታዘዙት አካባቢውን እያጋየ ያለውን ሰደድ እሳት ማቆም ወይም መቆጣጠር ባለመቻሉ እንደሆነ ተገልጿል። በእሳቱ ምክንያት በሰው ላይ የደረሰ ጉዳት እስካሁን እንደሌለም ታውቋል። ሰደዱን ለማስቆም እየተረባረቡ ካሉት ባለስልጣናት አንዱ የሆኑት ቻድ ሞሪሰን የእሳቱ መንስኤ መብረቅ ይሁን ወይም ሌላ የጫረው ገና እንደማያውቁ እያጣሩ መሆናቸውን ገልጸዋል። ሌሎች ባለስልጣናት ደግሞ ባልተለመደ ሁኔታ ሞቃት የሆነው የአየር ሁኔታ ያነሳሳው ሳይሆን እንደማይቀርም ተናግረዋል። እስካሁን ወደ 1600 ህንጻዎች ፎርት ማክመሪ ከተማ ውስጥ መቃጠላቸው ታውቋል። እስከ 15,000 ኢትዮጵያውያን ይኖሩበታል የሚባለው አልበርታ ከተማ ባገኘነው መረጃ መሰረት ነዋሪዎች አሁን በመጠለያ ውስጥ እየገቡ ነው። የናይሮቢ ኬንያ የመድን ሰራተኞች ከአንድ ሳምንት በፊት ከደረሰው የአፓርታማ ህንጻ ፍራሽ ውስጥ አንዲት ሴት በህይወት አገኙ። ህንጻው ሲደረመስ ቢያንስ 26 ሰዎች ሞተዋል። ፒሷ ሟሲ የተባሉ የመድን ስራው ኃላፊ ዛሬ ለጋዜጠኞች በገለጹት መሰረት የተገኘችው ሴት አሁንም ገና ከተቀረቀረችበት ፍርስራሽ መውጣት አልቻለችም። ይሁንና ሰራተኞቹ ካስወጧት በኋላ ሊያክሟት ከሚጠባበቁት የህክምና ሰራተኞች ጋር ለመነጋገር ችላለች። ለመንቀሳቀስ አትችልም፣ ግን ደህና ናት ሲሉ ኃላፊው ለሮይተርስ ዜና አገልግሎት ተናግረዋል። ዩናይትድ ስቴትስ ውስጥ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕ የፓርቲያቸው ውክልና እንደሚያገኙ በተረጋገጠበት በአሁኑ ወቅት በአጠቃላዩ ምርጫ በምክትል ፕሬዚዳንትነት አብረዋቸው የሚወዳደር ሰው መፈለግ ጀምረዋል። ተመርጠው በመንግስት ስራ ተሰማርተው የማያውቁት ትራምፕ በምክትል ፕሬዚዳንትነት አብረዋቸው የሚወዳደር ሰው የፖለቲካ ልምድ ያለው እንዲሆን እንደሚፈልጉ ትላንት ተናግረዋል። ምክትላቸውን በመምረጥ ተግባር የሚረዳቸው ኮሚቴም እየመሰረቱ ነው። ትራምፕ በመጪው ዳር ወር በሚካሄደው ጠቅላላ ምርጫ ከሂላሪ ክሊንተን ጋር ሊወዳደሩ እንደሚችሉም ይታመናል። ይሁንና ክሊንተን የዲሞክራሲው ፓርቲ ውክልና ገና አልጨበጡም። የኮንጎ ዲሞክራሲያዊ ሪፐብሊክ ሞሲ ካቱምባ የተባሉ የተቃዋሚ ፖለቲከኛ ባዕዳን ቅጥረኞችን ተጠቅመዋል በሚለው ወሬ ላይ ምርመራ እንደጀመረች የመንግስት ባለስልጣኖች ትላንት ረቡዕ ተናግረዋል። የቱርክ ጠቅላይ ሚኒስትር አህመት ዳቮቶሎ ከሀገሪቱን ገዢ ፓርቲ ወክለው እንደገና ለመመረጥ እንደማይወዳደሩ ዛሬ አስታውቀዋል። የፍትህ የልማት ፓርቲ የተባለው ገዢ ድርጅት ከፍተኛ ኮሚቴ ስብሰባ ከተካሄደ በኋላ ጠቅላይ ሚኒስትሩ አንካራ በተባለው ጋዜጣዊ ጉባኤ ላይ ሲናገሩ ለፓርቲው አንድነት ሲባል የሊቀመንበር ለውጥ ማድረግ ተገቢ ነው ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀኔ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino VOA.
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
ሚያዝያ 27 ቀን የጠላት ባንዲራ ተወግዶ የሀገራችን ሰንደቅ ዓላማ የተውለበለበበት ዕለት በመሆኑ በታላቅ ኩራት የምናከብረው ብሔራዊ በዓላችን ነው ሲሉ የኢትዮጵያው ፕሬዝዳንት ተናገሩ። መልካም አራያነቱ ከትውልድ ወደ ትውልድ መተላለፍ እንዳለበትም አስገንዝበዋል። ለሀገር ሉዓላዊነትና ነጻነት በድጋሚ ቃል የሚገባበት ልዩ የታሪክ ቀን ነው ሲሉም አሳስበዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት በበኩላቸው የአንድ አባት አርበኛ መታሰቢያ ሐውልት በቅርቡ እንደሚመረቅ ገልጸዋል። የዕለቱ ታሪካዊነት በወጣቱ ትውልድ ዘንድ እንደማይታወቅም አስተያየቶች መሰንዘራቸው መለስካቸው አመሃ ከአዲስ አበባ ዘግቧል።
ኧረ ተው አንተ ሰው ከዚያም ነው ደንበሩ። ኧረ ተው ተመለስ። ኧረ ተው ተመለስ። ከዚያው ነው ደንበሩ። አባት ያባጀውን ታፈርሳለህ አሉ። ኧረ ገዳይ።
ቀረርቷቸውን የሰማችኋቸው አረጋዊ አባት ለ75ኛ ጊዜ በአልማዝ ኢዮቤልዩ ደረጃ የሚታሰበውን የዛሬውን የድል በዓል ለማክበር አዲስ አበባ 4 ኪሎ ላይ ከቆመው የድል ሐውልት ዙሪያ ከመሰል አባትና እናት አርበኞች ጋር ተገኝተዋል። ይህንን ከዛሬ 75 ዓመት በፊት የኢትዮጵያ አርበኞች በፋሽስት ጣሊያን ወራሪ ሰራዊት ላይ የተቀዳጁትን ድል ለማክበር በዚህ ስፍራ የተገኙት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ንግግር አድርገዋል። ዶክተር ሙላቱ ባሰሙት ንግግር በታሪክ ወደ ኋላ ተመልሰውም የአድዋን የድል ታሪክ በማስታወስ ኢትዮጵያውያን በሁለቱም ጦርነቶች ያደረጓቸው ትግሎችና የተቀዳጇቸው ድሎች ለዓለም ነጻነት ወዳድና የተጨቆኑ ሕዝቦች ሁሉ መልካም ምሳሌዎች ሊሆኑ ይችላሉ ብለዋል። በተለይም የዛሬውን የድል በዓል አስመልክተው ለኢትዮጵያውያን በሙሉ ምን አይነት ዋጋ እንዳለው ገልጸዋል።
ፋሽስት ጣሊያ በአድዋ ጦርነት የተከናነበችውን ሽንፈት ቂም በቀል ለመወጣት ከአርባ ዓመታት ዝግጅት በኋላ ሀገራችንን ለመድፈር ባደረገችው የግፍ ወረራ በፋሽስት ጣሊያንና በኢትዮጵያውያን መካከል የተደረገው የአምስት ዓመት የቀን ተሌት ውጊያ ወራሪውን ፋታ በማሳጣት ባልበገር ባይነት በተደረገ ተጋድሎ የዛሬ 75 ዓመት በዚሁ ቀን የጠላት ባንዲራ ተወግዶ የሀገራችን ሰንደቅ ዓላማ የተውለበለበበት ዕለት በመሆኑ በታላቅ ኩራት የምናከብረው ብሔራዊ በዓላችን ነው።
ፕሬዚዳንት ሙላቱ ተሾመ በዚሁ ንግግራቸው ይህ የአርበኝነት ትግል አገርን ከትውልድ ወደ ትውልድ ያስተላለፈ መሆኑንም ጠቁመዋል።
በጀግኖች አያቶቻችንና በመላው የሀገራችን ሕዝቦች አልደፈር ባይነትና መስዋዕትነት ያገኘነው ድል እና አያት ቅድመ አያቶቻችን ለፋሽስት ጣሊያን የዘመናዊ መሳሪያዎች የግፍ ጭፍጨፋ ሳይበገሩ በጽናት ያደረጉት ተጋድሎ አገራችን ኢትዮጵያ ለቀጣዩ ትውልድ ለማስረከብ ያስቻለ ከመሆኑም በላይ የዓለም ጭቁን ሕዝቦችም ከብሪተኛ የቅኝ ገዢዎች ወረራ ራሳቸውን እንዲከላከሉ የድል መንገድ ማሳያና አቅጣጫ አመላካች ሆኖ አገልግሏል ለማለት እንችላለን።
ይህን ዕለት ልዩ ያደርገዋል ያሉትንም ዶክተር ሙላቱ ተሾመ እንዲህ ገልጸውታል።
ይህ ዛሬ የምናከብረው 75ኛ የድል የአልማዝ ኢዮቤልዩ በዓል ኢትዮጵያውያን ለነጻነታቸውና ለሉዓላዊነታቸው መከበር ያደረጉትን ተጋድሎ የምንዘክርበት እንደመሆኑ መልካም አርአያነቱንና አስተማሪነቱንም ከትውልድ ትውልድ እየተቀባበል ለማስተላለፍና ኢትዮጵያ ሀገራችን በልጆቿ አኩሪ ተጋድሎና መስዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ቃል የምንገባበት ልዩ የታሪክ ቀን ነው።
የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው ደግሞ ባደረጉት ንግግር የዚህ ትውልድ የአርበኝነት ቅኝት ምን መሆን እንዳለበት አመላክተዋል።
አሁን ያለውም ሆነ ተተኪውና ታሪክ ተረካቢው ትውልድን የጀግኖች አርበኞች አባቶቻችንና እናቶቻችንን መልካም አርአያነት በመከተል አገሩን በልማት ጎዳና መርቶ ሲያበለጽግ ነው። የሺህ ዓመታት የነጻነት ባለቤት መሆናችንን ከድህነትና ከኋላ ቀርነት ነጻ ሆነን በዓለም ፊት ማስመስከር ሲቻል ብቻም ነው። ያለውና የሚመጣው ትውልድ የአርበኝነት መንፈስ በዚህ ረገድ መቃኘት ይገባዋል እላለሁ።
ልጅ ዳንኤል ጆቴ መስፍን የቀድሞውን አርበኞችን ዋጋ ለማክበርም ሆነ አርአያነታቸውን ለመከተል መደረግ ያለበትንም ዘርዝረዋል። እንደሳቸው አባባል የአርበኝነት ታሪካችንና የአርበኞቻችን ገድል በተከታታዩ ትውልዶች ዘንድ ዘልቆ እንዲቆይ ሁላችንም ባለድርሻዎች ኃላፊነታችንን ልንወጣ ይገባል ይሉና በተጨማሪም የጥንታዊት ኢትዮጵያ ጀግኖች የአርበኝነት ተጋድሎ በዘመን ተገድቦ እንዳይከስም ለሕያውነቱና ለዘላቂነቱ ዋስትና የሚሆኑ ነባር መታሰቢያዎችን ስናቆም የቆሙትንም ቅርሶች በአግባቡ ተንከባክበን ለቀጣይ ትውልዶች ማስተላለፍ ስንችለው ብለዋል። ከዚህም ጋር አያይዘው በፋሽስት ኢጣሊያ የወረራ ዘመን የተፈጸመው ጭፍጨፋ ሰላማውያን ዜጎችንና የሃይማኖት አባቶችንም የጨመር እንደነበር አስታውሰው የሁለቱ የሃይማኖት ሰዎችንም ስም አንስተው ነበር።
እነዚህም ተጠቃሾች ብፁዕ አቡነ ጴጥሮስና ብፁዕ አቡነ ሚካኤል ይገኙባቸዋል። እነዚህን ሁለቱ አበው ስናነሳ የብፁዕ አቡነ ጴጥሮስ ሕያው ስም መታሰቢያ ሐውልታቸው በአዲስ አበባ ከተማ በሚገኘው ማኅበራችን በተሳተፈበት ኮሚቴ ታድሶ በስፍራው ተተክሎ ማየታችን ያኮራናል። በዚሁ ተመሳሳይ የብፁዕ አቡነ ሚካኤል ሐውልት በኦሮሚያ ክልል በኤሉባቦር ዞን በጎሬ ከተማ በኢትዮጵያውያን ፍቅርና ርብርብ ቆሞላቸዋል። የብፁዕ አቡነ ሚካኤል የመታሰቢያ ሐውልት ግንቦት 14 ቀን 2008 ዓ.ም ቅዱስ ፓትርያርኩ ብፁዕ ጳጳሳትና የአርበኞች ማኅበር አባሎች በሚገኙበት በጎሬ ከተማ ይመረቃል።
ሚያዝያ 27 ቀን የሚከበረው ይህ የድል በዓል ለአያሌ ዓመታት በቀዝቃዛ መልኩ ሲከናወን ለመኖሩ ማንም የሚያውቀው ነው። የዛሬውም ክብረ በዓል ካለፉት ዓመታት የተሻለ ነው ቢባልም የቀድሞውን ድምቀቱን ላየ እዚህ ግባ የሚባል አልነበረም። ዛሬ በበዓሉ ስፍራም የነበረው ሕዝብ ብዛት ይህንኑ የሚመሰክር ሐቅ ይመስላል። ለማስታወስ ያህል ይህ በዓል በደርግ ዘመን አንድ ወር ቀደም ብሎ መጋቢት 28 ቀን ይከበር እንደነበረ አይዘነጋም። የጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር በዓሉን አስመልክቶ ያሳተመው አንድ መጽሔት ወጣቱ ትውልድ ይህንን ዕለትና ሌሎችንም ታሪካዊ ዕለቶች ጨርሶ እንደማያውቃቸው ምሳሌዎች እያቀረበ ያስረዳል። ፕሬዚዳንቱ ዶክተር ሙላቱ ተሾመ እንዳሉት ኢትዮጵያ ሀገራችን በልጆቿ አኩሪ ተጋድሎና መስዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ደጋግመን ቃል የምንገባበት ልዩ የታሪክ ቀን እንዲሆን ወጣት ኢትዮጵያውያንን ብቻ ሳይሆን ሕፃናትንና ታዳጊዎችን የኢትዮጵያን ታሪክና ኢትዮጵያዊ ብሔረተኝነትን ማስተማርና መኖር ግድ ሳይል አይቀርም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የጣሊያን ጦር ሙሉ በሙሉ ኢትዮጵያን ለቆ ከወጣ ከ75 ዓመት በላይ ሆኖታል። በኢትዮጵያም የዚህ የድል በዓል 75ኛ ዓመት በዛሬው ዕለት ተከብሮ ውሏል። ሄኖክ ወደ ኢትዮጵያ በለፍ ተቀደም ስልክ በመደወል ወጣቶችን አነጋግረህ ነበር።
አዎ ልክ ነው። አስተያየቶቻችሁን እናንተም ስጡን። ፌስቡክ ላይ በቀጥታ የምትከታተሉን አት ቪኦኤ አማሃሪክ ላይ ይሄ የድል በዓል በእናንተ ህይወት አሁን በአስተሳሰብ በማንነታችሁ ያሳደረው ተጽዕኖ በጎ የሆነ ተጽዕኖ ምን እንደሆነ እስኪ እንነጋገር። ታውቃላችሁ፣ የምታውቁ ከሆነ ደግሞ ለማንነታችሁ ምን አስተዋጽኦ አበርክቷል? በስልክ ደግሞ ያነጋገርናቸው እንደዚህ ብለዋል።
ደርሶን መደንገጡን
እኔ አሁን አርሲ ዞን ዝዋይ ዱጉዳ ወረዳ ነኝ። አብደላ አማኖ ቦባሳ ይባላሉ። አርሲ ዞን ኦጎልቾ ከተማ።
አርሲ እንዴት ነው ታዲያ? በአርሲ ዛሬ 75ኛው የድል በዓል እየተከበረ ነው የሚገኘው።
አዎ።
እንዲያው ወጣት ነህ?
ወጣት ነኝ። አዎ ማምር ነኝ።
እንግዲህ ከ75 ዓመት በፊት ነው የጣሊያን ጦር ኢትዮጵያን ለቆ የወጣው በጦርነት ተሸንፎ። ላንተ እና አብረው ላሉ ሰዎች ምን ትርጉም አለው ይሄ ድል?
በጣም ደስተኛ ነኝ።
አዎ እንዴት?
በሁሉም ነገር እንግዲህ ይህን ድል እስከ ዛሬ እኛ አሁን አዲሱ ትውልድ ከዚህ በፊት ያሳለፉትን አባቶቻችንና ጀግኖቻችን ያሳለፉትን ነገሮች ስንገነዘብ በሂስትሪ በኩል እያጠናን አሁንም ያንን ነገር እያዳበርን ለወደፊትም ጠንክሬን ሀገራችን ሉዓላዊነት ለማስከበር የኢትዮጵያ ዲሞክራሲያዊ ሪፐብሊክ ለማገንባትን ዝግጁ እየተዘጋጀን ነው።
ወጣቱ ትውልድ ያኔ የነበረውን ሁኔታ አሁን አንተ እንደው እንደዚህ ቁጭ ብላችሁ ትነጋገራላችሁ?
አሁን እንነጋገራለን። በዛን ጊዜ አሁን ያንን ችግር ውስጥ አሳልፎ ዛሬ ሀገሪቷን ለእኛ ማስረከቡ በጣም የሚያስደስት ነው። እኛም ለወደፊት እንደዚህ አይነት ባህሪ አጣንክሬን ለወደፊትም የምናስበው ነገር ለሀገሪቷ የምናስበው ነገር ለግንባታም ይሁንን ለኢኮኖሚም ይሁን ለዲሞክራሲም ይሁን ተዘጋጅተን እንደዛው እንደ አባቶቻችን እንዳሳለፉትን እናሳልፋለን ይምል እንነጋገራለን።
በጣም መልካም አመሰግናለሁ።
ለኢትዮጵያ ህዝቦች እንኳን ለዚህ ድል በዓል አደረሳቸው ይላል ለወደፊት የሚያደርሰን
አላላ ለረጃቦ።
እንዴት ዋልክ? እንኳን አደረሰ።
እንኳን አብረን አደረሰን።
የት ከተማ ነው? በቅድሚያ ያ በዓሉ እየተከበረ ነው?
አዎ እየተከበረ ነው።
እድሜህን ንገረኝና እስቲ እንነጋገር። ስለ ድል በዓል ምንድን ነው ለአንተ ምን ትርጉም አለው?
እኔ ያው እያከበረም እድሜ አውረት ነው። አዎ ደስ ይላል። ቲቪ እያየ ነው?
ቴሌቪዥን እያየ ነው?
አዎ ቲቪ እያየ።
ምን አለ ቴሌቪዥን ላይ ዛሬ?
ስለ ግንቦት ሃያ።
ስለ ግንቦት ሃያ ነው ዛሬ ያለው?
ያስበሉት ያነ ነው ደንበሩ ታው ተመለስ በሉ አነ
ስሜ ሀረግ እባላለሁ። እድሜ 24 ነው። የተሰማራሁት በሆቴል ነው።
የት ከተማ ነው ሆቴል ውስጥ የምትሰሪው?
አዲስ አበባ።
እድሜሽ ምን ያህል ነው?
24።
ስለ ድል በዓል የምታውቂው አለ? የጣሊያን ሰራዊት ኢትዮጵያን ለአምስት ዓመታት አስተዳድሮ ነበር። የዛሬ 75 ዓመት በዛሬው ዕለት ነው እንግዲህ ኢትዮጵያ አሸንፋ ነጻነቷን ያወጀችው። በአንቺ ህይወት አሁን በምትኖሪው ህይወት ውስጥ ፋይዳ አለው ለውጥ አለው ብለሽ ታስቢያለሽ?
ማለት እነሱ እንትን ያሉት? አዎ።
በምን አይነት መልኩ? ለምሳሌ አንቺን አሁን በምን ይመለከታል?
ለምሳሌ አሁን ነጻነታችን እንትን እንዲከበር ሆኗል። እንደ ሌሎቹ ሀገር ገኝ ብንገዛ ኖሮ አንዱ ከአንዱ ብሔር ከአንዱ ብሔር ራሱ መስማማበት ጊዜ ይኖረናል።
ስለዚህ ኢትዮጵያ ነጻነቷን ጠብቃ ራሷን ማስተዳደር መቻሏ ብሔሮች ከብሔሮች እንዳይጋጩ አድርጓል ብለሽ ነው የምታስቢው? ምን አይነት ስሜት በአንቺ አይምሮ ውስጥ ያሳድራል? ወጣት ነሽ፣ 24 ዓመትሽ ነው። የዛሬ 75 ዓመት የሆነ ታሪካዊ ድል ወይም ታሪካዊ ክስተት አሁን በአንቺ ህይወት ምን ፋይዳ አለው? ምን እንድታስቢ ስለ ራስሽ ስለ ማንነትሽ ምን እንድታስቢ ያደርግሻል?
ማለት ደስ ይላል። ያኮራ እነሱ ናቸው እንደዚህ መስዋዕትነት ትንያል። በአሁኑ ሰዓት ቢሆን ኖሮ የአሁኑ ትውልድ እንደዚያ ያደርጋል ብዬ አላስብም።
የአንቺ ትውልድ እንደዚያ ያደርጋል ብለሽ አታስቢም? ለምን?
እንደ እነሱ ያን ያህል ሙራሩ አለን ብዬ አላስብም። የእነሱ ይበልጣል።
በጣም ነው የማመሰግነው ሀረግ።
የተነሳው ያለፈው ሲነሳ የአገሬ ሰው ሆ ብሎ ተነሳ ተፈተነ ወገብሽ በስስታ የደስ ይላል ቤቱን ሞልቶ ደሳ
በዛሬ ዕለት ከቀኑ 7 ሰዓት አካባቢ ከሌላ ቦታ የዘነበ ዝናብ ድሬዳዋ ውስጥ የጎርፍ አደጋ አስከትሎ ነበር። አሁን የጎርፉ ኃይል ቢቀንስም ጎርፉን ለመከላከል የተሰራውን ግድብ በከፊል አፍርሶታል። በዚህም የተነሳ ነዋሪው ስጋት ላይ ወድቋል ሲሉ ነዋሪዎች ይናገራሉ። ጽዮን ግርማ ዝርዝሩን ይዛለች።
ድሬዳዋ ከተማ አቅራቢያዋ በሚገኙ ከተሞች በሚዘንብ ዝናብ ምክንያት በተደጋጋሚ የጎርፍ አደጋ ትጠቃለች። በዛሬው ዕለትም ከተማዋን መሀል ለመሀል አቋርጦ በሚሄደው መንገድ ላይ ለአንድ ሰዓት ያህል ከባድ ጎርፍ ተከስቶ ነበር። ትልቁ ድልድይ የሚባለው መንገድም በፖሊስና በትራፊክ ፖሊሶች ተዘግቶ ውሏል። አቶ አብዱ መሐመድ ጎርፉ ሲመጣ በቦታው ነበር።
ወደ 7:30 አካባቢ መጀመሪያ ልክ ሊመጣ አካባቢ መኪና እየነዳው ስለነበረ መንገዱ ሲዘጋጋ ጎርፍ መምጣቱን ተሰማኝና ቆሜ ወደ ዳር ይዤ ሳየው ጎርፍ ለካ አልፏል በመንገዱ እና ድልድዩላ መሻገር አይቻልም ነበር። ምንም የሚንቀሳቀስ ነገር አልነበረም። በጣም ከፍተኛ በጣም ትልቅ ጎርፍ ነበር።
ጎርፉ ከተለያየ ቦታ ይነሳና ወደ ከተማዋ ሲገባ ገንደ ጋራ ከሚባለው የአካባቢው ክፍል ጀምሮ መሀል ለመሀል እየሰነጠቀ የሚያልፍ ነው። ይህንን የጎርፍ አደጋ ለመከላከልና ጎርፉ ቢመጣም ወደ መንደሮቹ እንዳይገባ በ1998 ዓ.ም ከደረሰውና ከ300 በላይ የሰው ሕይወት ከቀጠፈው የጎርፍ አደጋ በኋላ ግድብ ተሰርቶ ነበር። የዛሬው ጎርፍ የዚህን ግድብ የተወሰነ ክፍል ደርምሶታል።
ግማሽ በኩል ላይ እንዲሁም የመደርመስ ነገር አጋጥሞታል። ዛሬ እንዲሁም በአይናችን እያየን አንድ ጊዜ ላይ የሆነች ግማሽ ላይ ተደርምሳለች። አሁን ግድቡ የፈረሰው አሸዋ በሚባል አካባቢ ነው። አሸዋ ጫተራ ወደ ደርዘንተራ የድሮ ደርዘንተራ አካባቢ በኋላ በኩል በአሸዋ መሻገሪያው ከታች ቦርቡሮት ነው የጣለው ግድቡን። ያው ከታች ሲሞላ ተሞልቶ ነው እንትን የተደረገው የተሰራው። ያው ምንም ይሁን ጎርፍ ነው፣ ከታች ቦርቡሮ ነው። መኪና የሚፈታታ የለ ጎርፍ በጣም በሚገርም ሁኔታ መካኒክም ነው እና ይህንንም እንትን ከታች ሰርሽሮ እንዳለ በማንሳት ነው የጣለው ግድቡን።
አብዱ መሐመድ ጨምሮ ሲያስረዳ ይህ የመከላከያ ግድብ ባይኖር ኖሮ እንደ ጎርፉ አመጣጥ ከፍተኛ አደጋ ያደርስ ነበር ይላል። ጎርፉ ልክ እንደዚህ ቀደሙ ሌሊት ቢመጣ ኖሮ አደጋው የከፋ ይሆን ነበር ይላል። የሶስት ዋና ዋና የከተማዋን ድልድዮች አቋርጦ የሚያልፍ ጎርፍም ነው ይላል።
ቀፊራ አለ አንድ በዋና የሚታወቅ እሱ ቀን ላይ ብዙ የሚታወቅ ቦታ ነው፣ ብዙ ሰው የሚገኝበት ቦታ ነው። ቀጥሎም የኮካ መገንጠያ አለች። ከዛም ቀጥሎ አሸዋ መገንጠያ አለች። ኮኔል መገንጠያ ያው ድልድይ አለ፣ እሱ የታወቀ ትልቅ ድልድይ አለ። ዛሬ እንዲሁም በድልድዩ ላይ መኪና ሁላ እንዳይሄድ የተከለከለው ምክንያቱም ጎርፉ በጣም ኃይለኛ ስለሆነ ሜቢ አይታወቅም ነገራቶች ሊበላሹ ይችላል በማለት መንግስት፣ ፖሊሶች እና ትራፊክ ተባብረው ማንም መኪና በዛ ላይ እንዳያልፍ ከልክለው ነበር። ያው እንደዚህ የሚቀጥል ከሆነ ለወደፊቱ በጣም እንደሚጎዳቸው ነው የሚታየው። መንግስትም አሁን ይሄን ነገር ለመስራት ዝናብም ስለሆነ ይሄን ይሰራል ብዬም አላስበውም። ለምን በዝናብ ወቅት የሚሰራ ነገር አይደለም። በዚህ ህዝቡን በጣም እየፈራ ነው ያለው በአሁኑ ጊዜ። ምክንያቱም መምጫውም አይታወቅም፣ መቼ ይምጣ መቼ ይሂድ የሚታወቅ ነገር የለም። ላይ በዘነበ ቁጥር ይመጣል።
በድሬዳዋ ትልቅ የተለመደ ነገር እንዳለ የሚናገረው አብዱ ጎርፉ የሚመጣው በቀን ከሆነ ጎርፉ በሚያልፍባቸው አካባቢዎች ሁሉ ከሩቅ እየተጮኸ አንዱ ለአንዱ በሚያስተላልፈው ድምፅ እንዲሸሽ ጥሪ ይደረጋል። ዛሬም በተመሳሳይ መልኩ በተደረገ የእርስ በርስ ጩኸት መሀል ላይ የነበሩት ሁሉ ወደ ዳር በመሸሻቸው በሰው ላይ አደጋ ሳይደርስ ቀርቷል ብሏል። ከአስር ቀን በፊት በድሬዳዋ ከተማ በተመሳሳይ ቦታ በደረሰ ጎርፍ አደጋ 3 ሰዎች መሞታቸው ይታወሳል።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta!
Mama!
Cuenta!
Mama!
Cuenta!
Mama!
የጋቢና yeah, ጉዟችን ይቀጥላል። በተከታታይ ስናሰማችሁ የሰነበትነውን ዘገባ የምንጨርስበት ይሆናል። በከተሞች በስፋት የምናየውን ልመናና የጎዳና ልጆች ቁጥር ከቀን ወደ ቀን ማሻቀብ እንዲሁም በሊስትሮ በሎተሪ አዟሪነትና ጥቃቅን ሸቀጣ ሸቀጦችን እየተሯሯጡ ስለሚሸጡ ታዳጊና አዳጊ ወጣት የባለሙያ አስተያየትን አካተን ስናሰማችሁ ቆይተናል። ዛሬም በዚሁ ዙሪያ አጠር ብሎ የተጻፈ ትረካ ይዘናል። ርዕሱ ምርጫ ይሰኛል። ደራሲው ዳዊት ንጉሱ ሲሆን ተራኪዋ ደግሞ መስታወት አረጋው ናት።
አይነ ስውር አባቷን ከቦታ ቦታ እያዘዋወረች መንገድ በመምራት ምጽዋት እንዲለምኑ ትረዳቸዋለች። ጠዋት የጀመረች ጀንበር እስክታዘቀዝቅ ድረስ እኒህን ሽማግሌ መንገድ እየመራች ድፍን አዲስ አበባን ታካልላለች። ሁሉም ቦታ የልመና ስራ ይካሄዳል። ሁሉም ቦታ ገበያ አለ። ሁሉም ቦታ ኪሳራ የሚባል የለም። የምጽዋቹና የምጽዋት ልክ ይለያይ እንጂ ከሽማግሌው ጋር የልመና ገበያ አጥተው በኪሳራ የተመለሱበት አንዲትም ቀን የለም። በዝናብ፣ በጠራራ፣ በፀሐይ፣ በንፋስ፣ በጠዋት፣ በምሽት፣ በበጋ፣ በክረምት፣ በጥቢ፣ በጸደይ፣ በበዓላት ቀን፣ በአዘቦት ቀን፣ በረፍት ቀን፣ በሁሉም ቀናት፣ ወራትና ዓመታት ልመና አዋጪ ስራ እንደሆነ እያየችና እየተረዳች ነው። 7 ዓመት ይሆናታል። ስለ እናቷና ስለ አይነ ስውሩ ሽማግሌ አባቷ ያላት መረጃ ዝቅተኛ ነው። ሽማግሌው እናትሽ ገጠር ነው የምትኖረው ከሚል ቁንጽል መረጃ ውጪ አስፋፍተው ስለ ማንነቱ አይነግሯትም። አንድ የሆነ የሚያሳዝን ነገር ከፊቷ ላይ ማንበብ ይቻላል። ምናልባትም ገጠር ትኖራለች የተባለችውን የማታውቃት እናቷን ናፍቆት፣ ምናልባትም ከኩዮቿ ጋር እንደ ልብ የመዛለልና የመቦረቅ እጦት፣ ምናልባትም ወደ ትምህርት ቤት የመሄድ ጉጉት፣ ምናልባትም ሽማግሌው አባቷን ለልመና የማሰማራት ስልቸታ፣ ወይም አንድ የሆነ ሌላ ነገር። ባንድ ጇ በዛት ያለው መደበኛና ጥቂት ደግሞ ፈጣሎ ታሪዎችን ይዛለች። በሌላኛው ደግሞ ያባቷን እጅ በመያዝ መንገድ ትመራቸዋለች። ቤተሰባቸው ሁለት አይነት ገቢዎች አሉት። አንዱ ሎተሪ ከመሸጥ የሚገኝ ሲሆን አንደኛው ደግሞ ከአይነ ስውሩ ልመና። አባቷን መንገድ በመምራት በየጎዳናው በምትዘዋወርበት ወቅት ብዙ ሰው ሎተሪ አይገዛትም። ይልቁንም አብዛኛዎቹ መንገደኞች ትክ ብለው ይመለከቷትና ከንፈራቸውን እንደ መምጠጥ እንደ ማዘን ብለው ከ50 ሳንቲም እስከ 1 ብር ከ5 ብር እስከ 10 ብር ድረስ ለሽማግሌው አይነ ስውር አባቷ ሰጥተው ያልፋሉ። አንዳንድ መንገደኞች ደግሞ ሎተሪ የገዟት ለአባቷ ግን ምጽዋት ሳይሰጡ አያልፉም። የልጭንቅላቷ ምርምር ውስጥ ይገባል። ቅድም ለአባባ 2 ብር የሰጡት ሰውዬ ከኔ ሎተሪ ቢገዙ ይኖር እኮ ሎተሪ ይኖራቸው ነበር። እሳቸው ግን ዝም ብለው ለአባዬ ብቻ በነጻ 2 ብር ሰጥተውት አባዬ ደግሞ ምርቃት ብቻ ሰጥቷቸው ሄዱ። ከኔ ቢገዙ ይኖር ግን እኔ ምርቃት ብቻ አልነበረም የምሰጣቸው፣ ሎተሪም ሰጣቸው ነበር። የቅድሟ ሴትዮ ለአባባ 1 ብር ለእኔ ደግሞ 50 ሳንቲም ሰጠችኝና ሄደች። 50 ሳንቲም ብትጨምርልኝ እኮ አንድ ሎተሪ በ2 ብር ይኖራት ነበር። ሎተሪዋ ሲሸጥላት በጣም ደስ ይላታል። ምክንያቱም ማታ ወደ ቤት ሲመለሱ አባትየው ጎሽ፣ እኔ ልጅ ዛሬ ሎተሪ ሸጠሽ የራታችንን ወጪ የቻልሽ አንቺ ነሽ፣ ተባረኪ፣ ብሩክ ሁኚ ልጄ፣ ክፉ አይንካብኝ ብለው የሚመርቋትና የሚያንቆለጳጵሷትን ትናፍቃለችና ከብዙ ዙረት ከብዙ ልመናና ከጥቂት ሎተሪ ሽያጭ በኋላ ማምሻውን ወደ ቤታቸው ተመልሰዋል። ሰርክ እንደሚያደርጉት አባትና ልጅ በኪሳቸውና በሳንቲም ማጠራቀሚያ ኮረጆቸው ውስጥ ያጠራቀሙትን ገቢዎች ቁጥር ያካሂዳሉ። የሎተሪ ሽያጭ ገቢ ከእርሷ፣ የልመና ደግሞ ከአባትየው ገቢ መሆን ይጠበቅበታል። ከገቢው ላይ የትራንስፖርት አልፎ አልፎ የሚያወጡት የሻይና ቡና፣ የልዩ ልዩ ስራ ማስኪያጃ ወጪዎች ይቀናነሱና ለምሳሌ ሎተሪ አልቆ አዲስ ከተገዛ ወዘተ። ከዚያ በኋላ የዕለቱ የተጣራ ሂሳብ በግልጽ ይታወቃል። ብዙውን ጊዜ የገቢ ቆጠራ በሚካሄድበት ወቅት እሳቸው ከልመና በሰበሰቡት ገንዘብ ይበልጧታል። ምናልባት 5 ሎተሪ መሸጥ ሳትችል እሳቸው ግን እስከ 100 ብር የሚጠጋ አንዳንዴም ከዛ በላይ የሆነ ገንዘብ ቆጥረው ገቢ ያደርጋሉ። በዚህ ንድድ ይላታል። እንደ ፍላጎቷማ ቢሆን በብዛት ሎተሪ ሸጣ እሳቸው ደግሞ አነስተኛ ገንዘብ ለምነው የማታ ማታ ገቢያቸው ሲቆጠር በብዙ ብር በልጣቸው ሽልማቷን መውሰድ ትፈልጋለች። ጎሽ እኔ ልጅ ዛሬ ሎተሪ ሸጠሽ የራታችንን ወጪ ቻልሽ አንቺ ነሽ፣ ተባረኪ፣ ብሩክ ሁኚ፣ ክፉ አይንካብኝ ልጄ መባልን። እራታቸውን በልተው እንደ ጨረሱ ጥያቄ አነሳች። አባባ።
አቤት ልጄ። ምን ነው? ምን ፈለግሽ?
ሎተሪ መሸጥ ብዙ ገንዘብ አያስገኝም።
እርግጥ ነው ልጄ። ሳዲያ ምን አስበሽ ነው?
አባባ፣ ለምን አንተም ለብቻ ሆነህ እኔም ለብቻ የሆኛ አንለምንም? ከዛ ማታ ሲሆን ሁለታችንም ብዙ ገንዘብ ይኖረናል። አባባ ያኔ ከኔና ካንተ ማን ብዙ ገንዘብ እንደሰበሰበ እንወዳደራለን።
ምን ገዶይ ልጄ፣ ጥሩ ምርጫ ይዘሽ ቀርበሻል። እኔ እንደሆነ አሁን መሪም አያስፈልገኝም፣ ከተማውን ጠንቅቅ ያውቀዋለሁ። እግዚአብሔር ያሳድግሽ ልጄ፣ በሚገባ አገልግለሽኛል። መልካም ምርጫን የነገርሽ ልጄ። በይ ጠዋት ተነሽና የመረጥሹ ቦታ ቆጭ ብለሽ ትለምኛለሽ። ህዝቡ በልጆችና በእድሜ ባለጸጎች ላይ አይጨክንም ልጄ። ጥሩ አመላክቶሻል አምላክ። ጎሽ፣ ተባረኪ፣ ብሩክ ሁኚ፣ ክፉ አይንካቢ ልጄ።
እሰይ ታድዬ፣ ከለመንኩኝ እኮ ብዙ ገንዘብ አገኛለሁ። ከዚያም አንተና እኔ ባገኘነው ገንዘብ እንወዳደራለን። ያኔ ማን ብዙ ብር ሰብስቦ እንደሚያሸንፍ እንተያያታለን።
አባትየው ምርጫሽ ትክክል ነው፣ ቀጥይበት ቀጥይበት ልጄ
ብለው ተስማሙ። በቃ
አለቀ፣ አከተመ፣ ጽድቋ ጸደቀላት፣ ፀሐይዋ ጨለመች።
ዝግጅታችን በዚሁ እየተጠናቀቀ ነው። አድማጮቻችን፣ ቴዲ ሳምሶን በተናገረው እንዘጋለን። ክብር ለአርበኞች በባዶ እግራቸው ለዘመቱት ትንታጎች ብሏል። መልካም የድል በዓል ለሁላችሁም። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
መስታወት አድራጋውንን መልካም ምሽት።